ለአንድ አመት ከስድስት ወር በእስር ላይ በሚገኘው የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ላይ የፌደራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በዛሬው ዕለት ያሳለፈው የስድስት አመት ከስድስት ወር የእስር ፍርድ ሐሳብን በነጻነት የመግለጽ መብትን በእጅጉ የሚጻረርና በኢትዮጵያ ሐሳባቸውን የሚገልጹ ሰዎች ላይ የሚወሰደው የአፈና እርምጃ ከሚገባው በላይ መጠናከሩን የሚያሳይ እንደሆነ ሰማያዊ ፓርቲና ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ይናገራሉ። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ የፍርድ ውሳኔው ሲሰጥ እዛው እንደነበሩ ገልጸው ፍርድ ቤቱ የፍርድ ውሳኔውን ከማሳለፉ በፊት ተፈጸመ በተባለው ወንጀል የደረሰ ጉዳት ስለመኖሩ አቃቤ ሕግ እንዳላስረዳ ሲዘረዝር ነጻ የሚል የፍርድ ውሳኔ ጠብቀው እንደነበር ይናገራሉ።
ሲፈረድ ሰምቻለሁና በአጠቃላይ በጣም የሚያሳዝንና የሚያሳፍር ነው። ዮናታን በፌስቡክ ላይ በጻፋቸው ጽሁፎች ብቻ ነው ይሄ ሁሉ 6 አመት ከስድስት ወር የተፈረደበት። እንደ ወንጀልም ተቆጥሮ የሽብርተኝነትን ማበረታታት ተብሎ በፌስቡክ ላይ በጻፋቸው እሱም ሐሳብን በነጻነት የመግለጽ መብት ነው ብሎ በገለጻቸው በተለያዩ ሰዎችን ባስመሰከረበት ወንጀል ነው እንግዲህ 6 አመት ከስድስት ወር የተፈረደበት። በጣም የሚያሳዝን ነው። በጣም የሚያሳፍር ነው። በፍትህ ወይም በዳኝነት ስም ሰላማዊ ትግሉ ማቀጨጭ ነው የተያዘው። ይሄ እንግዲህ በሀገራችን የምንፈራው የህዝብ አመፅ የሚያመጣ ነው ማለት ነው። እዚህ ሰላማዊ ታጋዮችን በህግ ስም እንደዚህ በማድረግ ትግሉን ማቆም አይቻልም። የህዝብን ጥያቄ ማቆም አይቻልም። የህዝብ ጥያቄ ይቀጥላል፣ ትግሉ ይቀጥላል። ዮናታን ላይ የደረሰው ነገር ግን በጣም የሚያሳዝንና የሚያሳፍር በፍትህ ላይ ፍጹም ተስፋ እንድንቆርጥ የሚያደርግ ነው። እኛ ዛሬ በነጻ ይሰናበታል ብለን ነው ነበር የምንጠብቅ የነበረው።
የአምነስቲ ኢንተርናሽናል የአፍሪካ ቀንድ የመረጃ አጠናቃሪና ተመራማሪ አቶ ፍስሐ ተክሌ በበኩላቸው አቶ ዮናታን ተስፋዬ ላይ የተላለፈው የጥፋተኝነት ውሳኔ ሐሳብን የመግለጽና በፌስቡክ ጽሑፎችን የማውጣት መብትን የሚጻረር አሳፋሪ ውሳኔ እንደሆነ ቀደም ሲል ድርጅታቸው በመግለጫ አስታውቆ እንደነበር አስታውሰው መጀመሪያውኑ ወንጀለኛ መባል የማይገባው ሰው ላይ ቅጣት ማስተላለፍ ተገቢ አይደለም ብለዋል።
ከተመጣጣኝ ጥፋተኛ ሲባል አንድ ጥፋተኛ ከተባለ እንግዲህ ወደ ቅጣት እንደሚሄድ የታወቀ ነው። ጥፋተኛ ከተባለ አንቀጽ 14 ከ20 ዓመት የሚያስቀጣ ቢሆንም ያው ፍርድ ቤቱ ያለውን ዲስክሬሽን ወስዶ ከታችኛው የቅጣት መጠን በታች ሰጥቶታል። መጀመሪያ ራሱ የቅጣቱ መጠን ምንም ይሆን ግን ሰው በተለይ በዚህ በሶሻል ሚዲያ ላይ ኒውትራል በሆነ በዚህ ደረጃ መድረስ የለበት መጀመሪያውንም ጥፋተኛ መባል አልነበረበት፣ እንደ ወንጀለኛ መቆጠር ባልነበረበት ጉዳይ ላይ በአጠቃላይ መቀጣቱም ተገቢ አልነበረም ነው። ስለዚህ የቅጣቱ መጠን መጨመሩ መቀነሱ ሳይሆን በዋነኝነት የነገር የሰራው ነገር ወንጀል ነው ወይ ስለስደስ ነው በሌሎች ሀገሮች ምንድን ቢሆን በዓለም አቀፍ የሰብአዊ መብት ህጎች ህግጋትና ስታንዳርዶች መሰረት ስናየው አንድ ነው ለዚህ አይነት ፖስት በመለጠፉ ብቻ ወንጀለኛ ነው መባሉ ሀሳብ ነፃነትን እንዲያፋ ነው ነው ምንለ። ከዚህ ጋር በተያያዘ ላነሳው ፈልገው በ2017 ከጃንዋሪ ጀምሮ ራሱ እዚሁ ሀሳብን ከመግለጽ ጋር በተገናኘ ታስሩ ሰዎች ቁጥር ዳርተማ አሉ ይመይሱፋል እና ለሱን ስንጀምር እንግዲህ በሶስት ሰዎች ፊታቸው ስንጀምር ሶስት ሰዎች ታስረዋል። እንግዲህ ሀሳባችን ለመግለጻቸው ና ትሬንዱ አቅጣጫውን ነው ማየት ያለብንና በአጠቃላይ ኢትዮጵያ ውስጥ ያለው የሀሳብ መግለጽ በነጻነት የመግለጽ መብት አደጋ ላይ እንዳለ የሚያሳየው
ሀሳብን የመግለጽ ነጻነት አደጋ ላይ ከመውደቁ በተጨማሪ የፍትህ ስርዓቱ ተገማች አለመሆኑና አንድ ሰው ምን ቢያደርግ ምን አይነት ነገር ሊገጥመው እንደሚችል ቀድሞ አለማወቁ ወይም አለመገመቱ ራሱ ሌላው ዜጎችን በስጋትና በፍርሃት እንዲኖሩ የሚያደርግ ነው ይላሉ አቶ ፍስሐ።
አሁን ባለው ሁኔታ ምንድን ነው የሚያስፈታው ብሎ የሚለውንም ራሱ ፕሬዲክት ማለት ወይም ደግሞ መተንበይ አይቻልም። ማንኛውም ከመንግስት ተቋም አቋም ጋር ይጠራሉ ያስብ የሚችለው ነገር በሙሉ ሊያሳስር ሊያስረክል ይችላል። እና አንደኛው የህግ አላማ ራሱ አፈጻጸም መተንበይ መቻል አለ። በተወሰነ ደረጃ እንዲህ ባረግ እንደዚህ ነገር ሊደርስብኝ ይችላል የሚለውን ነገር ማወቅ አለብን። እና አሁን ባለው አካሄድ ማንኛውም ነገር በሶሻል ሚዲያ ላይ ፎቶ ተመለከት እና ሰላም ተረባ ባሉት ያሉ ነገሮች በሙሉ ወደ እዛ ሊተረጎም ይችላሉ ብሎ ተማሪ ነው።
ሀሳብ ሐሳባቸውን በፌስቡክ ብቻ የሚገልጹ ሰላማዊ ሰዎችን ማሰር በሀገሪቱ መጻይ እድል ላይ የመጥፎ ሁኔታ አመላካች ነው ይላሉ።
ሰዎች ሐሳባቸውን በመንግስት ክርስቲያን ያረጉት ወይም ደግሞ የተለየ ሐሳብ የሚያራምዱት ሲያራምዱ ምንድን ነው የሚያሳየው? ለሰው ሰላማዊ መሆናቸውን የሚያሳየው ሰላማዊ ካሉ ሌላ ቦታ ነበር የሚሄዱ እንጂ በሶሻል ሚዲያ እና በሚዲያ ነበረ ሐሳባቸው ገልጾች ወደ ጫካ ነበር የሚገቡ። ሰዎች ወደ ጫካ ተገቡ አማራጭ የሚሰጥ መድረክ ነው ሐሳብን በነጻ መግለጽ። ልዩነት ሲኖር ልዩነትን ኔጎሽት ለማድረግ ሪዞልቭ ለማድረግ ለመነጋገር ያላቸው ጠና አመለካከት ነው የሚያሳየው። መንግስትን ወይም ደግሞ ስንተመሰሩ በሀይል ለመገልበጥ ያላቸው ሙከራ አይደለም። ይህኛው ከተገደበ ግን ሌላ አማራጭ እንዲወስዱ የመገፋፋት ነገር አለ እና በብዙ ሀገራት እንደታየው ሀሳብን የመግለጽ መብት ከተገደበባቸው ሁኔታዎች እና አጋጣሚዎች ላይ አመጨረሻ ወደ ሌላ አቅጣጫ ነው የሚወስደው እና ሰዎቹ አማራጭ ባጡ ቁጥር የተመጠነ የሀሳብ ቅይር ከሀሳብ መግባባት ስርዓት በሌለበት ስለ መጨረሻው ወደ ኪዮስ እና ወደ ገበጽ ሄደውነ ይሄ ከዚህም አንጻር መታየት አለበት። መብት ከመሆን አንጻር ብቻ ሳይሆን ሰላምን ከማስፋት ሀገር ሰላማዊ ዲሞክራሲያዊ ስርዓትን ቀጣይነት ከማረጋገጥ አንጻር ራሱ ይከባለው ነው ማለት።
የኢትዮጵያ መንግስት ይህንን የመብት ጥሰት አሁኑኑ ሊያቆመው ይገባል ሲሉም ያሳስባሉ።
አሁን እንዲያውም የተደረጉት የመብት ጥሰቶች ወደኋላ መመለስ ነው ያለባቸው እንጂ ምክንያቱም ብዙ ጥሰቶች ተፈጽመዋል እና እነሱን እንዴት ማረም ይቻላል ነው ደረጃ አለበት እንጂ የመቆም ብቻ አይደለም እና ከዛ በላይ ደግሞ የደረሱት የመብት ጥሰቶች ወደኋላ መታት መቻል አለባቸው።
ዓለም አቀፍ የጋዜጠኞች መብት ተሟጋቹ ድርጅት ሲፒጂኤ ኢትዮጵያ ሐሳብን የመግለጽ መብትን በማፈን ከግብጽና ከኤርትራ ቀጥላ በአፍሪካ ሶስተኛ አፋኝ አገር ናት ብሏታል በ2017 ሪፖርቱ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።